ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ጥቅምት 3 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ጥቅምት 3 ቀን 315 ቀናት አለፋቸው። ወጣቶቹን ለማፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ
ሰበት ሆነኛ ኑሮ ካለ ካደረ በስሙኒ ጉርሻ ውሻ ከነገሰ ሰው ሆነ ውሻ አረ አመት ያለ ዳርስ ከዳር አቅነጥም በእንበላ ወሻ
ስልጣን ወሳኞቹማ እነሱ ናቸው በሚል ርዕስ የቀረበ ነው የዛሬው ከዝግጅት ክፍላችን የቀረበው ሀተታ። በማስከተልም እድገት ለምን በማ ለማ በሚል ርዕስ የቀረበውን እናሰማለን። በመጨረሻም በሰኞ ምሽት ጀምረነው የነበረውን ተከታታይ ሰፋ ያለ ጽሑፍ የመጨረሻውን ክፍል አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
በአማራው አካባቢ የሚገኙ የጠቅላይ ፍርድ ቤት ዳኞች ለተለያዩ የአስተዳደር አካሎች በጻፉት ደብዳቤ ቀደም ብሎ የክልሉ አስተዳደር የወሰነውን የዳኞች ደሞዝ ማሻሻያ እንደማይቀበሉ በመግለጽ ደብዳቤ መጻፋቸውን አስተውሰው እስከዛሬ ድረስ የጠየቁትን ጥያቄ አስመልክቶ አንድም ባለስልጣን ያላነጋገራቸው መሆኑን ገልጸዋል። በዚህ ምክንያት የጠቅላይ ፍርድ ቤት ዳኞች የደሴ የጎንደርና የደብረ ብርሃን ምድብ ችሎትን ጨምሮ በጋራ በመሆን ባካሄዱት ስብሰባ ለተጠየቀው ጥያቄ ምላሽ እስኪሰጥ ድረስ ከጥቅምት 30 ጀምሮ የሥራ ማቆም አድማ የሚያደርጉ መሆናቸውን ገልጸዋል። የሥራ ማቆም አድማ ለማድረግ የሰጡት የረጅም ጊዜ ቀጠሮ ያድማውን ተፈጻሚነት አጠራጣሪ ያደርጋል የሚሉም አልጠፉም። ሰኞ ጥቅምት 2 ቀን የዘረኛው ኦነግ አንዳንጃ መሪ የሆነው ዳውድ ኢብሳና ሌሎች አመራር አባላት በመኖሪያ ቤቱ ለመገናኛ ብዙሃን መግለጫ እየሰጡ በነበሩበት ወቅት ፖሊስ መግለጫውን አስቆሞ ባሉበት በቁጥጥር ስር ያደረጋቸው መሆኑን ታውቋል። መግለጫውን በመከታተል በቀጥታ ያስተላልፉ የነበሩ ጋዜጠኞች በፖሊስ ቁጥጥር ስር ውለው ወደ ሶስተኛ ፖሊስ ጣቢያ ተወሰዱ መሆናቸውም ተነግሯል። ኦነግ በቅርቡ ለሁለት የተከፈለ መሆኑ የተነገረ ሲሆን በአገዛዙ ድጋፍ ያለው የነ አራርሶ ቢቂላ ቡድንና የዳውድ ኢብሳ ቡድን ለየብቻቸው ለምርጫ ቦርድ አቤቱታ ማቅረባቸው ታውቋል። ቦርዱም ከሁለት በኩል የሚወከሉ ሰዎች የሚገኙበትና ሌሎች ሰዎችን የያዘ የባለሙያዎች ጉባኤ ለማቋቋም ማቀዱንና ከዚህ አካል በሚደርሰው ዘገባ መሰረት ከውሳኔ ላይ የሚደርስ መሆኑን አስታውቋል። የጣና ሐይቅ ዘንድሮ በጣም በመሙላቱና ወደ አዋሳኝ አካባቢዎች በመፍሰሱ በሐይቁ ውስጥ የነበረው የእንቦጭ አረም ከሐይቁ ሸሽቶ በየርሻ ማሳዎችና ሜዳዎች ላይ መተኛቱ ታውቋል። የእንቦጭ አረም ከነባሩ የሐይቁ ይዞታው መሸሹ መልካም አጋጣሚ ነው የሚሉ አካባቢው ነዋሪዎች የሰው ኃይል ተጠቅሞ እንቦጩን ባለበት ለማስቀረት ከፍተኛ ጥረት መደረግ አለበት ይላሉ። ወደ ማሳይ ወጣውን የእንቦጭ አረም በፍጥነት ማስወገድ ካልተቻለ ግን በማሳውና በሐይቁ ላይ እንደገና ተራብቶ ከፍተኛ ችግር ሊያደርስ እንደሚችል ይገመታል። በኢትዮጵያ በኮሮና ቫይረስ የተያዙ ሰዎች ቁጥር ከ85000 በላይ መሆኑና ህይወታቸው ያለፈው ሰዎች ቁጥርም 1301 መድረሱን ሰኞ ጥቅምት 2 ቀን የተሰጠው የጤና ሚኒስቴር መግለጫ ይገልጻል። በለቱ በ24 ሰዓት ውስጥ በተደረጉ 5997 ምርመራዎች 841 ሰዎች በበሽታው የተያዙ መሆናቸው የተነገረ ሲሆን 14 ሰዎች በቫይረሱ ተይዘው ህይወታቸውን አጥተዋል። በኢትዮጵያ ብቻ ሳይሆን በተለያዩ የዓለም ክፍሎችም በበሽታው የተያዙ ሰዎች ቁጥር እየጨመረ መጥቷል። በምስራቅ ቻይና ኪንግዳው በሚባለው ከተማ በበሽታው የተያዙ 9 ሰዎች በመገኘታቸው ብቻ 9 ሚሊዮን የሚሆኑት የከተማዋ ነዋሪዎች ምርመራ እንደሚደረግላቸው ተነግሯል። በተያያዘ ዜና በቅርቡ የአውስትራሊያ ብሔራዊ ሳይንስ ኤጀንሲ ይፋ ባደረገው ጥናት የኮሮና ቫይረስ በገንዘብ ኖቶች ላይ፣ በስልክ ስክሪኖች ላይና በማይዝጉ ብረቶች ላይ ለ28 ቀናት ሳይሞት ቆይቶ ወደ ሌላው ሰው ሊተላለፍ እንደሚችል አስታውቋል። በመጨረሻም አዲስ አበባ ከሚገኘው የካሜሩን ኤምባሲ ወደ ካሜሩን የውጭ ጉዳይ ሚኒስትር የተላከ የዲፕሎማቲክ መልእክት በማስመሰል በአንድ ዜጋቸው 3.4 ሚሊዮን ብር የሚገመት 1.4 ኪሎ የሚመዝን ወርቅ ከሀገር ለማስወጣት ሲሞክር ተይዞ በቁጥጥር ስር መዋሉ ተነግሯል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
ስልቱን ወሳኞቹማ እነሱ ናቸው። ህዝብ ጦርነት ሰለቸን አለ የሚሉት ጦርነት የከፈቱበት ዘረኞች ራሳቸው ናቸው። ለስልጣን ሲደርሱ ደግመን ደጋግመን እንዳየነው የሰላም አባወራ ሆነው ይሰየሙብናል። ዓላማቸው ህዝብ በፍትህ አልባ አገዛዛቸው ላይ ተነስቶ እንዳያምጽባቸው ነው። የኢትዮጵያ ህዝብ ጦርነት ሰልችቶታል። በርግጥ ከዚህ በላይም ረሃብ፣ መከራ፣ ጭቆናና ፍጅት ይበልጥ እንደሰለቸው ማንም ሊክድ አይችልም። አሊያማ የኢትዮጵያ ህዝብ ከላይ እስከ ታች የቄሮ መንጋ ካልሆነ በቀር ሰላምን ፈላጊ ጨዋ ህዝብ ነው። በመሃሉ ሆነን ታግለን ነበርንና ምስክሮች ነን። ጭቆና ቢረግጣችሁም ጸጥ ብላችሁ ተገዙልንን ግን ማንም መቀበል ያለበት አቋም አይደለም። ገዢዎች ሆነው ተሰይመውብን ሰላም ሳይሆን ጦርነትን እየቀፈቀፉ ግድያና ፍጅትን በሁሉም መስክ ጭካኝ ጭቆናን አስፍነው ሰላምን ውደዱ፣ ተገዙ፣ ምለላና ዋይዋይታን እቀፉ ቢሉ መደመጥ የለባቸውም። የሰላም ትግል አባወራንን በሚል ሰብከው ቀባጥረው ስንቱን ያደናገሩትን ስም ጥቀሱ የሚለን የለም። ሁሉም ያውቃቸዋል። ለማደናገር ሳይሆን አምነውበትና ተደናግረው ከሆነም በየጠበላቸው እንላቸዋለን። ለነገሩ የሰላማዊ ትግል አባወራንን ያሉት በሰላም ሲታገሉ ስላላየናቸው ቢያንስ አንዳንዶቹ በተጨባጭ የተፈተነ አይደለም። ወያኔን ጥግ ያስያዘው ህዝባዊ አመጽ ብዙ መስዋዕትነት የተከፈለበት ነው። ያንንም ብረታታንሱ ሁለገብ ትግል ውጉስ ከማሪዮ ሲሆን ያሉን ጥቂቶች አልነበሩም። ሁለገብ ትግል የሚሉት የደሃ ልጆችን ለማስጨረስ ነው ብለው አውግዘውን እንዳበቁ የሁለገብ ትግል መሪ ሆነናን ብለው ከወደ አስመራ በሐሰት ወታደራዊ መግለጫ ሲያምሱን እንደነበርና ዛሬም ከምን ጎን እንደቆሙ የምናውቀው ነው። በደርግ ጊዜ ፋሽስቶቹ አጼውን ሳይቀር መግደላቸውና በአገራችን እየዞሩ የያባ አባላትና ተራማሽ ታጋዮችን እንደገደሉ እውን ሆኖ ሳለ እስከዛሬ የያባ ደርግ ላይ ጥይት ተኩሶ ተነኮሰው እንጂ ሁሉም ሰላም ነበር ሊሉን የሚጥሩ አሉ። አውቆ የተኛን ማን ይቀሰቅሰዋል? የያባ ቀደም ያሰማራውን ሰራዊት ማወጅን አዘግይቶ ሰላምና ዲሞክራሲ እውን ከሆነ በሰላም ሊታገል መወሰኑን በመጀመሪያ መርሃ ግብሩ አስፍሮ ተገኝቶ ነበር። ያደረገውም ጸረ ደርግ ትግል ሙሉ በሙሉ ሰላማዊ እንደነበረም ህዝብ ያውቃል። ጦርነት ታውጆበት ግድያ ሲበዛበት ወደ ራስ መከላከል እርምጃ መግባት ግዴታም እንደሆነበት ደግመን ደጋግመን ያስረዳነው ሐቅ ነው። በፖለቲካው መስክ ደርግና ጭፍሮቹን ስናስቸንፋቸው በመኢሶን መሪዎች አቀናጅነት የሚገደሉ የኢሃፓ አባላትን ስም ዝርዝር አውጥተው ነበልባል ጦርን አዲስ አበባ አምጥተው አሰሳና ነጻ እርምጃ ብለው ወደ እመቃና አፈና ቀድመው መሰማራታቸውን ታሪክ የመዘገበው ነው። በፋሽስቱ ቁንጮ ላይ የተደረገውም የግድያ ሙከራ አንዴ ሳይሆን ብዙ ጊዜ የሱ መወገድ ሂደቱን ሊለውጥ ይችል ስለነበር እንጂ ለሌላም አልነበረም። እባብን በእንጭጩ ነበር። የሰውየው አምባገነንነት ግልጽ ስለሆነና የሽግግር ሂደት ማለትም ጊዜያዊ ህዝባዊ መንግስት ጥያቄ በእሱ በተለይ በመታፈኑ በመካሉ አብዮቱ ሂደቱን እንዲቀጥል ፋሽስቱ ቆሞ መሄድ አልነበረበትም። በዚህ ላይ ድርጅቱም በደርግም ውስጥ የነበሩት አባሎቹ ሁሉ የተስማሙበት ጉዳይ እንደነበርም ይታወቃል። አመት አልፎ አመት ሲተካ ሌሎችም የግድያ ሙከራውን ያደረግነው እኛ ነን፣ በሙከራውም ነበር ወዘተ ብለው ሲቀላምዱ ብንሰማም በድርጅቱ በወቅቱ ጊዜውን ጠብቆ የተወሰደው እርምጃ በዘፈቀደ ሳይሆን ተጠንቶና ታምኖበት ተሳክቶም በነበር የአገርን ታሪክ ሂደት ሌላ አቅጣጫ ሊሰጥ በቻለ ነበር። የኮሎኔሉን ብትክትክ ቢሆን ኖሮ ፖለቲካውን እንዋሰውና ያ ሆኖ ቢሆን ኮሎኔሉም ዛሬ ድራሹም ባልታየ ባልታወቀም ነበር። የጨቋኞች ሰላም ሰላም ሰበካ ይህ ብቻ ስልጡን ፖለቲካ የሆነ ይመስል ግቡ ግልጽ ነው። የህዝብን ተገቢ አመጽ ለማስቆምና ህዝብን አልቃሻና የነሱን ርህራሄ ያውም ሱሚ የሆነውን ለማኝ ለማድረግ ነው። የወያኔውን የ27 ዓመታት ሰቆቃ ረሳንን በልና የኮሎኔሉ የአጭር ጊዜ አገዛዝ ራሱ ጨቋኞቹ የመረጡት መንገድ የሰላምና ዴሞክራሲ ሳይሆን የጦርነት ግድያ፣ አፈናና ፍጅት መሆኑን አረጋግጠዋል። ኮሎኔሉ ለስልጣን ሲበቃ ለጨበጨቡለት ሁሉ እሳት ይዟል በጁ ነው የሆነባቸው። ደርግ ለወዳጁ ይባል እንደነበረው ማለት ነው። አንድም ጥይት ህዝብ ባገዛዙ ላይ ሳይተኩስ ኮሎኔሉ ጽንፈኞችን ጋብዞና ረድቶ በህዝብ ግድያና ግፍ አሰማርቷቸዋል። የቲሆን ለህዝብ ያለው አማራጭ ብዙ አይደለም። በቅርቡ አንድ የቄሮ መሪ ነኝ ባይ የሰው ጅብ እንዳለው ዓላማቸው አማራውንና ክርስቲያኑን ገድሎና ፈጅቶ እንዲሰደድ ማድረግ፣ መሬታችንን ማስለቀቅ ይለዋል እሱ። አሊያም በዘረኞች ስር ተቀጥቅጦ ሊገዛ እጅ ሰጥቶና ተጎንብሶ መጫወቻ መሆን ነው። ክብርና ታሪክ ያለው ህዝብ ደግሞ ይህን እንደማይቀበል ሳይታለም የተፈታ ጉዳይ ነው። ካየነውና እያየን ካለነው ስንደመድም ሊፈጁንና አገር ሊያሳጡን ካረቡም ከፈረንጁም ዶልተውና ቆርጠው ተነስተውብናል። ኮሎኔሉም ሆነ መሰሎቹ ኢትዮጵያን ስሟን ሊቀይሩ ህልውናዋና ማንነቷን ሊሰርዙ ቆርጠው የመጡብን ናቸው። ከቡራዩ እስከ መተከል የምናየው ይህን አረጋግጧል። ነጋ ጠባ በማልቀስና መንግስት መንግስት ብሎ ገዳይን በመማፀን ተሻሽሎ የሚከሰት ነገር የለም። በካራጁ ይሁላል ሊባልብን አይገባም። ሲያርዱን ሲረግጡን ሲጨፍሩብን በዝምታና ዋይዋይታ ካለፍነው መከራና ሰቆቃችን ይባባሳል እንጂ መቼም አይቀነስም አይወገድም። ስለዚህም ሁኔታውን ስናየው ጨቋኞቻችን የመረጡልን አማራጭ የአመጽ የሁለገብ ትግልን መንገድ ነው። ሰላም ሰፍኖ ቢሆን ኖሮ፣ የህዝብ ድምፅ ተደምጦ ቢሆን ኖሮ ያገር ህልውና ላይ ውርርድ ገብተውብን ቁማር በላናቸው የሚሉ ባይሆኑ ኖሮ ህዝብ የፈለገው ሽግግር ሂደት ቢጀመር ማንም አመጽና ሁለገብ ትግል እነሱ በግድና በጉልበት የጫኑበትን ባልመረጠም ነበር። ኢህአፓ በተለይ ለዘመናት በሁለገብ ትግል ከፍተኛ መስዋዕት የከፈለ ሆኖ ሳለ በቀላሉ አመጽ ያሻል ባላለም ነበር። ባሩድ በሚሸትበት ድራሻቸው መቼም ያልታየና የሶፋፋኖነት መለያቸው የሆኑት ሁላ መፍትያቸው ለህዝብ የማይበጅ ነው። ከወያኔ እስከ ዳውድ ኢብሳና ሌሎችም የሽግግር መንግስት የሚሉት ተራ የመፈክር ስርቆት እንጂ የነሱና የህዝብ የኢህአፓ ሽግግር አራምባና ቆቦ ነው። በጣሙንም ልዩ በጣም ቀር የሚያሰኘው የኢትዮጵያ ህዝብ በላቡና በደሙ አስተምሯቸው ተመልሰው ደንቁረው መንጋ ሆነው ዘቅጠው ሲገኙበት ነው። ተጨባጭ ሁኔታን እንዳመጣጡ ማተት መገምገም መቀበልን ከዚህም ተነስቶ ግዳጅን መተለም አስፈላጊና ቀናው መንገድ ነው። በተስፋ ፈረስ መጫ አይቻልም፣ ቢሞከርም አያዋጣም። እርምን ተቀብሎ ከበሽታ ለመዳን ኮሶን ጠጥቶ ለትግል መነሳት የግድ ነው። መርዶ ነጋሪ ሳንሆን ሐቁን አሳሳቢ መሆን ነው ሚናችን። ከአብዮቱ ዘመን እስከ ዛሬ በዚህም መራራ ሐቅ መሰረት አገራድን ትግል ላይ ተሰማርተን ቆይተናል። አሁንም ሐቁ ኮሎኔሉ ዘረኛ ጸረ ህዝብ ጸረ ኢትዮጵያ አገዛዝን ሊያሳፍንብን ቆርጦ መነሳቱን ይነግረናል። ለአገር አጥፊና ማፈሪያ ዘረኞች ለሻቢያና ባዕዳን የተገዛ አገዛዝ መሆኑን ያሳየናል። የኮለኮላቸው የባንዳና አንጃ ዝባዝንኬውም የኢትዮጵያ ጠላቶች መሆናቸውን ዳግም ይነግረናል። ፍጅቱን ደግሞ ቀጥሎብን እያየነው ነው። ከዚህ ደይን መውጫው የተባበረ የህዝብ አመጽ ብቻ እንደሆነ ተጨባጭ ሁኔታ ይነግረናል። ሰይጣንን በጸሎት ዘረኞችን በብረት እንደተባለው ነው። ከዚህ ውጭ አማራጭም ሐቅም የለም። ለሁለገብ ትግል እንደራጅ እንነሳ። አንገታችንን በዝምታና በመጨመጥ ላራጅ አንስጥ። በጭቆና ላይ ማመጽ ጨዋነትና ሰብአዊነት ነው። ኢትዮጵያዊነት በትግላችን አቸናፊ ይሆናል።
በቃኝ በላበሻ ዳር እስከ ዳር ጠቆ ተራብ ሰዎች ለማ የብራን ያለ ሲባል ከጠፋ የሚሰማ ሚዛን ተበጥሶ ፍትህ ሲንኮታኮት አገርን ገዛው ሲል ዘውድ ጭኖ ውሸት መብት እየተበላ ክብር ተፈርፍሮ ጉቦን ለማሳበጥ ሆነኛ ኑሮ ከሆነ ታደረ በስሙኒ ጉርሻ ውሻ ከነገሰ ሰው ከሆነ ውሻ ፈራመት ያለ ዳር እስከ ዳር አግለጥም ቢንበላ በሻ ዓለም መጻፍ ነው አንተም ሽካ ቀለም በነፃ ለመኖር ከምቢታ ሌላ የሚያዋጣ የለም እስከ መቼ ድረስ ዓለም ይሳቅብህ በየግድግዳው ላይ ለጠፍ ምስልህ ገዢ ይነግድህ መግዛቱን የማያውቅ ገዢ እየገጠመ እስከ መቼ ድረስ እንደ መሬት ታርሰ እንደ ጫት ተቀመ እና መኖር ግድ ካለ በስሙኒ ጉርሻ ውሻ ከነገሰ ሰው ከሆነ ውሻ አርያመት ያለ በቃኛ ልገዛም ቢበላ በሻ ተፈጥሮ የሰጠህን ክብር ሰውነትን እርቃኑን ካስቀሩት ክብር ከነፈጉት አፍነጣላቸው ታፍና አትሙት ለሰላም ተነጥፈ ካቃጠሉ በሳት ሰላም ክላስከብር ሰላምን በመንሳት ወላጁን የሸጠ ሙዚ ሆነ ዳሪ አይናወጣ ግዢ ባለማሳፋሪ መንግሥት ተብየው የሕዝብ አገር ሰው ሳክ ቆሽት እያረ ራስን ከምታክ ድምፅ ጮክ ብሎ ይውጣና ይባርከው እምቢታ ይሰማ ምድሩን ይሰንጥቀው አካልህ አይቀበል ግፍ ነኝ ግፍን ሰው ነኝ ብሎ ግዢ ያቀላል ያፍሰዋን ጋር ልብ ደንደን ብሎ ክንድን ያጠንክረው እግር ጠጠር ብሎ መንገዱን ያቅብረው እጅ ጦራይቶ ጨለመውን ይቅመስ አሻፈረኝ ብሎ አይገዛኝ ይሰለ በትላንት ተሰዳጅ የዛሬው አሳዳጅ ደርግን ጨፍጫፌ ባይ ራሱ ተዋራጅ መንግሥት ተብዬው የሽፍቶች ጎተራ አዲስ አበባ ጫካው ሂልተንን ተራራ አድርጎ መሽጎ በደም ሲጨማለቅ ጽናትን ሰላም ሰንብታ እንደው ማጥበቅ ሳምባን አውጥተው በጠባቦች ሳምባ ድምፃቸውን ሆነ እንድታስተጋባ ሊያደርጉ ሲቃጡ አሻፈረኝ ብለ ልሳኔ ሰማ ሳምባቸውን ነቅለ ሳምባን ተጠቅመ እናም መኖር ግድ ከሙኒ ጉርሻ ውሻ ከነገሰ ሰው ከሆነ ውሻ ረብት ያለ ረርት ያለ ረያመት ያለ እንብኛ ልገዛም በቃይን በላበሻ እነሱ ሲበሉ አንተ ጦም እያደርግ አሻፈረኝ ሲሉ ሰላም እየጠየቅ እስከ መቼ ድረስ ኑሮ እንዲገፋል ሁለት ሞት አትሙት እንቢታው ይሻላል ወዴ ሲሉ ወዲያ ሲሉ ወዴ ታልካቸው በዱልዱም ያርዱሃል እንዲህ እኛ ገዢዎች ነፍሰ በላ ናቸው እዚህ ሲሉ እዚያ ሲሉ እዚህ ብለህ ካልተጋፈጥ ከረፋዱ ሳደር ሲያሰናብቱ አልሞትን እየቆጠርክ ልብህ ራስ ዳሽን አካለ ባቄላ አሽቶ ሳያወጡ አስቀድመክ በተራ ውጅቦች በልተው ባልጠገቡ በጠራራው ፀሐይ በሚቅለበለቡ ተበልተህ ከምጣል ጧትና ማታ በቃይም በላበሻ አሰማም ቢልታ የተፈጥሮን ውሃ አትጠጣም ሲሉ ሰርተ ያፈራውን ከጃፍ ሲነጥቁ ለፈረንጁ ዓለም ፍትሁን አንስተው በአጽም ነግደው ባንካቸው ሞልተው የቅምጥል ኑሮ እነሱ ቢኖሩ እምብየው በልና በደም ነቅንቃቸው እስኪሰባበሩ እናም መኖር ግድ ካለ በስሙኒ ጉርሻ ውሻ ከነገሰ ሰው ከሆነ ውሻ እምብኛ ልገዛን በቃይም በላበሻ እግርህን ቆራርጠው የእነሱን ተክተው ከተየቁ እርምጃ ሁለት ሞት አትሙት አሻፍሬን ብለህ ተመርኮዝ መራጃ እናም መኖር ግድ ካለ በስሙኒ ጉርሻ ውሻ ከነገሰ ሰው ከሆነ ውሻ እረ ያመጽ ያለ እረ ትግል ያለ በቃኝ አልገዛም እምቢም በል አበሻ በቃኝ በል አበሻ
እድገት ለምን በማ ለማ የሕዝብ እድገት የሚለካው በሕዝቡ የኑሮ ይዘት እንጂ ለጥቂቶች መዝናኛ በሚሆን የፓርክና የአበባ ተክል አይደለም። የወታደር ቁጥርን ጨምሮ የአስተማሪ ቁጥርን የሚቀንስ የካድሬ ትርምስን ፈቅዶ የተማሪ ዴሞክራሲያዊ የተቃውሞ ሰልፍን የሚከለክል ሕዝብን በኖረበት ስፍራ እንዳይኖር የሚያስደርግ የሚያፈናቅል የሚያሳድድ የእድገት ሳይሆን የውድቀት ምልክት መሆኑ ترتر يلوم የቀድሞው የሊቢያ ገዥ ሙአመር ጋዳፊ በመጀመሪያው አካባቢ መነሻቸውን ያደረጉት የቤት ስራ የህዝብ ፍላጎት እንዲያረካ በማድረግ ላይ እንደነበር ሲወሳ ሌላው ቀርቶ ገበሬዎች ለግመሎቻቸው መኖሪያ ቤት የተሰራላቸው እንደሆነ ነው የሚነገረው። የሊቢያው መሪ ከነበረበት ድክመት በላይ የአሜሪካ እሱን ጠምዶ መያዝ ስሙን አጠልሽቶ ለሞት ዳርጎታል። ያም ሆነ ይህ የህዝቡን ፍላጎት ለማርካት መሞከሩ አለ የሚባል አይደለም። ለወገኑ ቀጋ ለባዕድ አልጋ የሆነ መንግስት ያለው በኢትዮጵያ ነው። ሹማቢይ ከኢትዮጵያ ህዝብ ችግር ይልቅ የሚያስጨንቀው የከተማና የቤተ መንግስቱ ውበት ነው። ለማን? መልሱ የታወቀ ነው። ለቱሪስት መስህብ እንዲሆን በመፈለግ የኢትዮጵያን ህዝብ ችግር ለመካፈል ፈቃደኛ ዓለም ሆኖ በፊት ለፊት አሳይቷል። የህዝቡን ሰቆቃ ለማባባስና ለገዳዮች ውስጣዊ ድጋፍ በማድረግ ላይ እንደሆነ ከነሽመልስ ጉራ መረዳት ይቻላል። የኦሮሞን የበላይነት ለማወጅ ደፋ ቀና የሚሉት በብልጽግና ስም የተሰባሰቡት አክራሪዎች ዝግጅታቸው ይህን ለማስፈጸም እንደሆነ ቁልጭ አርገው አሳይተውናል። በቤኒሻንጉልና በተለያዩ ስፍራዎች የሚጨፈጨፈው አማራ ላብይና ለግብረበላዮቹ ጉዳያቸው አይደለም። የአማራ ልጃገረድ ወጣቶች ከደምቢዶሎ ዩኒቨርሲቲ በኦሮሞ አክራሪዎች ታፍነው የደረሱበት አለመታወቁ ላብይና ለግብረበላዮቹ ጉዳያቸው አይደለም። አንድ ለህዝብ አሳቢ የሆነ መንግስት ነኝ ባይ ቅድሚያ ግዴታው የዜጎቹን ሰላምና ጤንነት መጠበቅ እንጂ የራሱን ጉራ መቸርቸር አይሆንም። ሰው ያለቀ ለመጪው ዘመን አሳቢ ነኝ ብሎ አይመጻደቅም። ቅድሚያ ተግባሩ ያለበትን ትውልድና የኖረበትን ዘመን በሚገባ ተረድቶ ፍቅርና አንድነትን መተሳሰብን ጠብቆ ህዝብን ማስተዳደር ነው። ከዚህ በተረፈ እሱ በማያዝበት ዘመንና ትውልድ ላይ ለመወሰን ስልጣን የለውም። የሚቀጥለው ትውልድ የራሱን እድል ራሱ ነው የሚወስነው። ካለፈው የሚወስደው በጎ ነገር ካለ መርጦ የመያዝ የማይፈልገውን አሽቀንጥሮ የመጣል መብት አለው። ስለዚህም ትውልዶች በጎ ስራን ባሉበት ዘመን ውስጥ ሰርተው የሚመረጥ ነገርን አበርክተው ለማለፍ መጣር እንጂ የራስ ዘመንን ህዝብ ለእርስ በርስ እልቂት እየዳረጉ ለሚቀጥለው ትውልድ አፈቀላጤ መሆን ሐቀኛ አያስብልም። የሚቀጥለው ትውልድ መንግስት አልፈልግም የመንግስት መቀመጫ አያስፈልገኝም ብሎ የቤተ መንግስቱን ሐውልት ነቃቅሎ ሊጥለው ይችላል። ትውልዱ ራሱን በራሱ የሚያስተዳድርበት ስርዓት ሊመሰርት መብቱ ነው። ስለዚህ አንድ አገዛዝ ከራሱ ዘመንና ጊዜ አልፎ ምን አግብቶት ነው በሌላ ትውልድ መብት ላይ የሚወስነው? ሐቀኛ መንግስትማ ቢኖር ሊያስጨንቀው የሚገባው በጊዜው የሚካሄደው ፍርደ ገምድል አሰራር፣ ለህዝብ የማይሰራ በህዝብ መከፋፈል ላይ ያተኮረ ህገ መንግስትን ማምለክ አይሆንም ነበር። ሐቀኛ የህዝብ መንግስት ቢኖር ጊዜውን በሞላ ለሰላም እንጂ ለአበባ ተከላ፣ ለፓርክ መዝናኛ ምረቃ ሀብትም ጉልበትም አያጠፋም ነበር። በተለያዩ የአገሪቱ ክፍሎች የሚያነባው አማርኛ ተናጋሪ ኢትዮጵያዊ በትግራይ ባንበጣ ወረርሽኝ ምክንያት ህዝብ ተቸግሮ አምላካቸውን ልመና በአፈር ላይ እየተንደባለሉ ራሳቸው አፈር መስለው የሚታዩ እናቶችን ማየት የእንጦጦ ፓርክ መዝናኛም ሆነ የቤተ መንግስቱ አበባ ሊፈጥር ከሚችለው ደስታ ይልቅ የህዝብ ቁጭትን፣ ንዴትና በቀልን ነው የሚያረግዘው። እውነተኛና ሐቀኛ የህዝብ ውክልና ያለው መንግስትማ ቢሆን ቅድሚያው ሁሉ ለህዝብ በጎነት በሆነ ነበር። ስለዚህ የኢትዮጵያ ህዝብ ወኪል መንግስት የለውም። ስለሚደርስበት ጥቃት የሚጨነቅ አገዛዝ ሳይሆን እንዴት አድርጎ ከዚህ በባሰ ሁኔታ ጭቆናንና ህዝብ መከፋፈልን ማስፋፋት እንደሚችል ሲያሰላ ነው የሚታየው። በመሆኑም ለአዲስ አበባ የሚቆረቆሩትን ሐቀኛ እንደ እስክንድር ነጋ ያሉትን ታጋዮች በሆኒ አግሮ ስለ አዲስ አበባ ህዝብ ተቆርቋሪ ነኝ ለማለት የኢስሙላ የፓርቲ ኮንፈረንስ አካሂጃለሁ፣ ፖሊሲ ቀርጫለሁ፣ በቅርቡ የአዲስ አበባ ህዝብ ችግር ይቀረፋል እያለ ሲያጭበረብር ማየት የለመደባቸው ሆዳሞች የዘሬን ብተው ያንዘርዝረኝ ሆኖባቸው በደርግም በወያኔም ጊዜ የህዝብና የአገር ጉስቁልና ደንታ የማይሰጣቸው ባንዳዎች ደግፈው መቆማቸው በታሪክ አዲስ አይደለም። አምሮታቸው ተደጋግሞ እንደታየው አገርና ህዝብ አይደለም። እኔ እነት ነው የዘይት የራሽን የኮንዶሚኒየም ቀድሚያ ማግኘት ነው ይህ ነው ፍላጎታቸው ይህ ደግሞ ተደጋግሞ የታየ የባንዶች ባህሪ ነው ባንዳ ስለ መብት ሲሟገት ሳይሆን ለአምባገነኖች ሲያሸረግድ ነው የሚታወቀው ድሮም ቢሆን የምር ተኳሹን እኛ ስናውቀው ዝናር በቅፌን ማንደባለቀው ተብለው ከትግል አውድማ ተባረው የወጡም አሉባቸው በህዝብም በሀገርም ስም መቀለዳቸው የሚያበቃው ግን የአርበኛ ልጆች ተጠናክረው እጃቸውን ሲያፈረጥሙ ብቻ ነው ያባ እንደ ወትሮ ሁሉ በተጫኑት ቁጥር እንደ ኑግ የሚወዛ የአርበኞች ስብስብ ነው ከያባ ጋር እናበር ድል ለኢትዮጵያ ህዝብ አሸጋጋሪ ኮሎኔሎች አደናጋሪ ሹም ሁሉን የሳቱ ዜጎች ክፍል 4 መሸጥ የለመደ እናቱን ያስማማል የከሃዲ አንጃና ሬሃፓ ወያኔዎች እንቅስቃሴ ደረጅ መመታት ይሐፋን ለማፍረስ በየአገዛዙ የተደረገውን ሁሉ የማያውቅ ዜጋ አለ ማለቱ የሚከብድ ነው። የአፍራትና አሜሪካ በህብረት ሊያፈኑት ሞክረው የዘቱን በቅጦ ሳይረዱ አብዮት ፈንድቶባቸው ለአሜሪካን የበላይነት የሞት ደወሉን ሊያሰማው ችሏል። የምንኮራበት ክንውን ነው። የአገራችንን ሉዓላዊነት ለማስከበር ያደረግነው ትግል ድልን ተቀዳጅቷልና አዳሪውን አገዛዝን ማንቆታቆታችን የሚያሳዝን ሳይሆን ሰየው የምንለው ነው። ባጭሩ አዳሪና ኢምፔሪያሊስት ኃይሎች ሁሉ ለጉዳታቸው፣ ለመወገዳቸው፣ ለቀውሳቸው ድርጅቱን ቢከሱ በስህተት ነው በሚል ክርክር የምንገባ አይሆንም። ለህዝብና ለሀገር ስንል የታገልነው ውጤት ነው። ዛሬም አምረን የቀጠልንበት ነው። ናታቸውን የሚሸጡ ወራዳዎች በበኩላቸው ለጨቋኝ ገዢዎችና ለቀኝ ገዢዎች ተንበርክከው በድርጅቱ ላይ ያካሄዱትንም ዘመቻ ትላንትም ዛሬም የምናውቀው ነው። አንጃዎች በዚህ ከይሲ ዘመቻ ሚናቸው በቀላሉ የሚታይ ባይሆንም የሚፈልጉት ተሳክቶላቸው ድርጅቱ ቢተን ቢጠፋላቸው ግን አልቻለም። ለምን አንጃልናቸው? የድርጅቱን መርህ ጥሰው በውስጡ ተደራጅተውና አፈንግጠው በመገኘታቸው ፋሎል በመሆናቸው የድርጅቱን መሰረታዊ መርሆች በመጻረራቸው ለጠላት ተገዥና ተቀጣሪ ሆነው በመገኘታቸው አሜሪካን በተቃወምነው ልክ ሶቪየት ህብረትንም ታግለናል። አገራችን ኢትዮጵያ የማንም ባዕድ ኃይል ተገዢ እንድትሆን ባለመፈለጋችን የቅርብና የሩቅ ዘመናዊና ጥሩ ወራሪዎችን ባለናቀም ታግለናል መከታናል። እንደ አንዳንዶቹ ለፈረንጅ ብናድርማ ኖሮ ለሀገር ሳይሆን ለግል ጥቅምና ሆድ ብዙ ባተረፍን ነበር። ይገን የኢሃፓ ምርጫና ጎዳና አልነበረም አሁንም አይደለም። ያርበኞችም ፈለግ አይደለም አልተከተልነውም። ድርጅቱን በአዳን ሰርገው ገብተው ሊጎዱት አልሞከሩም ባንለም ግን ሊያደርሱ የሚችሉትን ጉዳት በቁጥጥር ስር ለማዋል ተገቢውን ጥረት አድርገናል። አንጃዎች አፈጣጠራቸው ከመንዋጋው ፍራትና ከባዕዳን አጥፊ ተልእኮ ጋር የተያያዘ በመሆኑ በሂደት ከነዚህ በሚያገኙት ድጋፍ ጉዳት ሊያደርሱብን ቢችሉም ሁሉ አድሮ ግን ድባቅ መመታታቸውን ታሪክ የመዘገበው ነው። በሰሞኑ በአዲሱ ሹም አቀናባሪነት ራሱን በላይነህ ወይም መርሻ በሚል ስም ያቀረበውና የቀለለው አዛውንት አንጃ የግለሰቦች ዝቅጠት ምንኛ እንደሚከፋ ጠቋሚ ሊሆን ይችላል። ከዚህኛው መደዴ አንጃ ይበልጥ የበሰሉትን ተጋፍጠን ያቸነፍናቸው ቢሆንም የነዚህኛዎቹ የድርጅቱን ስም ሰርቀው ለወያኔ መሳሪያ ለመሆን በቀቢጠ ተስፋ መወሰናቸው እይታና ትኩረት ባሁኑ ጊዜ እንድንሰጣቸው አድርጓል። አሜሪካ ባረጀ ቂም ሀቀኛውና ዋናውን ኢህአፓ ስለሚጠላና መገለሉን ስለሚፈልግ አዲሱ ሹምን በተሰጠው እዝ መሰረት በጸረ ኢህአፓ መንገድ መንጎድን ቢመርጥም በድርጅቱ ስም ፈቅዶላቸው ሊንቀሳቀሱ ፈላጊዎቹ ምንም ሚዛንና ክብደት ይህ ነው የሚባል ተከታይ እንደሌላቸውም ያውቃል። የሚቃኙት የሰጡት ጥናትና ግምገማ ይዘት ለኛ ምስጢር አይደለም። የጋበዛቸው ለጸረ ኢህአፓው እቅድ መሳሪያ እንዲሆኑ ተፈልጎ ነው። ማንንም ላይጠቅም ማንንም ላይጎዳ የሚለው ነጋሶ ጊዳዳዊ መፈክር ወያኔን ቢጠቅም የህዝብን ትግል ሊጎዳ በሚል ተከተው ተሽጠው የእድሜ ግፊት ቀቢጸ ተስፋቸውን ሽቅብ ሰዶት ወደ ውርደት አዘቅት የከተታቸው ከሃዲዎችን ማስቀደም የመረጠው አዲሱ ሹም ጸረ ኢህአፓነቱ እንዲደብቅ አልቻለም። አዲሱ ሹም የደርግና ወያኔን ጸረ ኢህአፓ ውንጀላ ሲደግም ሰምተናልና ሰልፉ ከማን እንደሆነ የምንደናገርበት አይደለም። ለምን ጸረ ኢህአፓ ጎዳና ተመረጠ? ድርጅቱ የአንድነትና የጋራ ትግል ጎዳናን መርጦ ህዝብን ስለቀሰቀሰ። ድርጅቱ ያለው ታሪክ ኢትዮጵያን ለባዕድ አሳልፎ መስጠትን የሚቃወም መሆኑን የሚያረጋግጥ በመሆኑ። ድርጅቱ በጽኑ መልክ ጸረ ወያኔ ጸረ ተረጣፊ ኢህአዴግ በመሆኑ። ድርጅቱ የግለሰብ ወይም ቡድን አምባገነንነትን የሚቃወም በመሆኑ። ኢህአፓ በጸረ ወያኔው ትግል የተቻለውን ተሳትፎ ማድረጉን እነ ስዩም መስፍን ሳይቀሩ በምሬት መስክረዋል። ህዝብ በአንድነትና በጋራ በጸረ ወያኔው ትግል እንዲሰለፍ ኢህአፓ አጓጉል ድንፋታ ባያደርግም በተግባር ግን ተሰልፎ ተቆጥሯል። ቄሮ፣ ፋኖ ወዘተ በሚል የተደለቀውን ሳይመለከት በተጨባጭና በምር የተካሄደውን ትግልም ማለታችን ነው ወያኔን ይጠይቋል። አሜሪካ የወያኔ አገዛዝ በህዝብ ትግል ሊወድቅ ሲያሰጋ በአሜሪካ የውጭ ጉዳይ ሚኒስቴር ባለስልጣኖች አማካኝነት ስርዓቱን ለማዳን በርካታ ስብሰባዎች በዋሽንግተን ሲካሄዱ ብዙ ጊዜ አልፏል። ገና ከመጀመሪያውም ሴራውን በማጋለጥ ለወገን የተጠንቀቅ ጥሪንም አሰምተናል። እነ ዴቪድ ሺንና ሀርማን ኮህን የባጥ የቆጡን ሲያቀርቡ ግን ዛሬ የተከሰተውን ሲያረዱን ጀምሮ ያሰማነው እንቢልታ ሴራ እየተደረገብን ነው የሚል ነው። አዲሱ ሹም ላይ ምርጫቸው ሳይጠናቀቅ በፊት ሻዕቢያን ለማቀፍ አገር ወዳዶችን ለማራቅ ወዳጃቸው የሆነ ሰውን ለማዘጋጀት የጀመሩትን ስብሰባና ሴራ አጋልጠንም ነበር። በእነዚህ ስብሰባዎችም እነ ካሳ ከበደ፣ ሻለቃ ዳዊት ወዘተ በመገኘትና ስለ ኢህአፓም ግምገማና ዘገባ የሚያቀርቡትን በመጋበዝ የተደረገው ዝግጅት ሚስጥር አልነበረም። በዚሁ ሂደትም ልዩ ልዩ ቡድኖችን ቀርቦ የማባበሉና የማሰናዳቱ ጥረትና ሙከራ አሁንም ቢያንስ ለኛ ሚስጥር አልሆነም። አንጃዎች ለዚህ ተመርጠው መሳሪያ እንዲሆኑና በዚህም እንዲረዱ በተወሰነው መሰረት ኢምንት ቢሆኑም በአዲሱ ሹም ተጋብዘው በሉ የተባሉትን እንዲሉ ተደርጓል። ዋናው ዓላማ ኢህአፓ የለም አንጃዎች ኢህአፓ ናቸው በሚል ተንተርሶ በድርጅቱ ላይ እጅጅ ያሉ ክሶች ማሽጎድጎድ ስለነበር አዲሱ ሹም በግልጽ የወያኔን በኢህአፓ ላይ የገሙ የገለሙ ክሶችን ደግሞ አስተምቷል። የአንጃዎችም ሚና ለዚህ መንደርደሪያ መሆን ስለነበር ይህን ሚናቸውን በጥያቄ መልክ ተወጥተዋል። አዲሱ ሹምም በወረሰው ጸረ ኢህአፓነት መሰረት ይህ ነው የማይባሉና አንዳንዶቹም ጸረ ኢትዮጵያነታቸውን በገሃድ ካረጋገጡ ቡድኖችና ግለሰቦች ጋር ሲተቃቀፍና ሲተሻሽ፣ ኢህአፓን ግን እንደተጠላ የእንጀራ ልጅ መራቁ ማግለሉና መክሰሱ ለብዙዎች አደናጋሪ ሆኖ አልተገኘም። የተበቀነውና ይሆናል ያልነውም ስለሆነ አላስገረመንም። ያለቆቹን እዝ ተቀብሎ መሰሎቹን ያወያያል እንጂ ለደቂቃም ከያባ ጋር ለነጋገር እንደማይል ቀደም ብለን ራሳችንም የገለጽነው ነው። ሸሪአፓነትና አፍቆያኔ ከዛሬ 10 ዓመት በፊት ያነሆለላቸውንም ማፈሪያ አንጃዎች ለመድረክ ማብቃቱ ብቻ ሳይሆን በሚስጥር ውይይት ለከፋ ክህደት ማዘጋጀቱም እውነቱን ለመናገር አላስደነቀንም። አንጃዎች ወደ ሀገር ተመልሰው ደፍረው የሚመለሱ ከሆኑ የድርጅቱን ስም ወስደው እንዲራወጡ ትረዳላችሁ እናግዛችኋለን አታስቡ በሚል የተገባላቸውን ቃል ቀደም መሰል ሙከራዎችን በሚገባ ውድቅ እንዳደረግን መሳለቂያ እንደምናደርግ ከወዲሁ ቢረዱና ከሴራቸው ቢቆጠቡ በሚል መምከራችን እነሆ በዚህ ይመዘገብ ብለናል። የኢሕአፓ አባላት የነበሩ ግን በሆነ ምክንያት አዛውንቱን የተከተሉም ድርጅታችንን ግለሰቡ በአደባባይ ሲያዋርድ አይተው መከተራቸውን እንዲያበቁና ወደ ድርጅቱ እንዲመለሱ ቀደም የቀረበ ጥሪን እናሰማቸዋለን። ለአገዛዙ ዛሬ ሊሰግድ መነሳቱን ያረጋገጠው አንጃ መቼ ተፈጠረ? ዓላማውስ ምንድን ነው? በቅድሚያ መታወቅ ያለበት ድርጅቶች ውስጥ ልዩነት መፈጠሩ መጠበቅ ያለበት መሆኑ ነው። የድርጅቶች ይዘት የህብረተሰቡ በመሆኑ በሀገር ያለ ቅራኔ በድርጅት ውስጥ መንጸባረቁ አይቀሬ ነው። ዋናው ጉዳይ ልዩነቶችን በአግባብ ይዞ በብዙሃን ድምፅ ወሳኝነት መሰረት መፍትሄ ለመስጠት መቻል ነው። ሁሉም ድርጅት የየራሱ ዘመን እንፍሽፍሽንን ማለፉ አይቀሬ ነው ማለት እንችላለን። ኢሕአፓ በዲሞክራሲያዊ ማዕከላዊነት መሰረት ብዙሃን ይወስናሉ በሚል የሚንቀሳቀስ በመሆኑ ይህ መርህ ሲጣስ ሁሌም ችግርና ቀውስ ይመጣበታል። በድርጅቱ የተከሰቱ አንጃዎች ሁሌም ይህን መርህ የጣሱ ከመሆናቸውም በላይ ዋናው የልዩነታቸው ምክንያት ከገዢዎቹ ጋር እንስራ፣ ከጫማቸው ስር እንነጠፍ የሚለው ነው። ከአዲሱ ሹም ፊት ተጋርዞ ቀርቦ ተንበዛርዞ ጠቅላይ ሚኒስትሬ ብሎ ራሱንም ቡድኑንም ያስተዛዘበውና ያዋረደው ለምሳሌ የዛሬ 10 ዓመት በፊት ለመለስ ወያኔ እጅ እንስጥ ብሎ ይህ ሐሳቡ ተቀባይነት ያጣ በውድቅ ጉባኤ ረግጦ የፈረጠጠ ነው። የመጀመሪያዎቹ አንጃዎችም ከደርግ ጋር ተሳስረን እንስራ ብለው ተቀባይነት ያጡ ወደ አንጃነት ገብተው ከፍተኛ ጉዳት ያደረሱ ናቸው። ዛሬ ወያኔ ታሪክን ከልሶ ሊያላዝንላቸው ቢሞክርም ይህኛውም ቢሆን አረመኔውን ከሐራሬ ስደት ሊመልስ የሲዳማውን አራጅ በለማኝነት የላከ ነውና ቢረሳ ወይም ቢራከስ የሚደንቀን አልሆነም። ለወያኔ እንንበርከክ የሚለው ሐሳብ ሲመጣ ምንም እንኳ የውዳን ሐሳብ ቢሆንም ለአባላት ሁሉ እንዲወርድ ተደርጎ ውይይት ተካሂዶበት ብዙሃኑ ተቀባይነትና ድጋፍ ስለነፈጉት ሊያሸንፍ አልቻለም ነበር። ይህ ለድርጅቱ መጤ የሆነ ግለሰብ ግን ውስጥ ለውስጥ ሲያሴር ሲያሰባስብ ቆይቶ የወያኔ ቅጥረኞችና ውዳቂዎችን ሁሉ ወደ ድርጅት አስገብቶ እንደገና ይህን ውድቅ ሐሳብ ለማስፈን ጉባኤ ካልተጠራ በሚል ይሁን ተብሎም ተፈቅዶለት ሊፈታተነን ያደረገው ጥረት እንደማይሆንለት ሲረዳ በሌሊት ጉባኤውን ረግጦ ወጥቷል። ተከታዮቹም በጠዋቱ ሂደዋል። ይህን የጉባኤ ረገጣ ህገወጥ ድርጅት ጥፋት ነው ብለው ካመኑ ወደ ድርጅቱ ተመልሰው ትግል ሊቀጥሉ እንደሚችሉ ቢነገራቸውም አሻፈረኝ በሚል የድርጅቱን ስም ለመጀመሪያ ጊዜ በመስረቅም ኢሕአፓ ዴሞክራሲያዊ፣ ኢሕአፓ አንድነት በሚል የድርጅቱን ልሳን ያውም ማውጣቱን ላይችሉበት ስም ቀምተው ለወያኔ ሲረዱ ቆይተዋል። የስልጣን ጥሙ ከእድሜ መራዘም ጋር ችግር የፈጠረበት ይህ ግለሰብ ቀደምም የኢሕአፓን ትግል ለማስቆም በፍርሃት ተውጦ ያደረገውን ሙከራ ባንዘነጋም ይኸው ለዓመታት ለወያኔ ሰግደን ፍርፋሪ የሚኒስቴር መስሪያ ቤቶች እናገኝ የሚለውን ቅዠቱን እውን ያደረገ መስሎት በህዝብ ፊት ኢሕአፓ ነኝ፣ መስራች ነኝ፣ ጠቅላይ ሚኒስትሬን አገኘው ብሎ ማፈሪያ አንጃነቱን ይፋ አድርጓል። ወደ ብዙ ዝርዝሮች ሳንገባ ለመሆኑ ይህ ግለሰብ ኢሕአፓን መስርቷል? እስቲ እናዳምጠው ያለውን።
ትክክለኛ ስሜ በላይነ ንጋቱ ነው። የትግል ስሜ መርሻ ዮሴፍ ይባላል። ኢሃፋን ከመሰረቱት ሰዎች አንዱ ነኝ። 46 አመት ስታገል የኖርኩ ድርጅት ነኝ። ለመጀመሪያ ጊዜ ጠቅላይ ሚኒስትር ይብዬ መጣራው ሰው አገኘሁ አልኩ።
እስቲ እናዳምጠው ቀደም ብሎ ያመነውን።
ከመስራች ኢሃፋ ከመመስረቱ በፊት ጀምሬ በመሰባሰቡ ጥረት ላይ ተሳተፍኩ ሆነም በመስረታ ጉባኤው ላይ ስላልነበርኩ ከመጀመሪያ በአመራር ደረጃ አልነበረም ተሳተፈው።
የሽማግሌ ቀጣፊ ነው። ለመሆኑ ትግል የተካሄደውስ ለ46 አመታት ብቻ ነው? በተማሪው እንቅስቃሴ ጊዜ የት ነበር? የሰውየውን ቅሌትና ውሸት አሉታዊ ሚና በዝርዝር በማጋለጥ ይዚያና ተፋም። ይህ ያንጀመሪ በፖለቲካ ምድረበዳ ሲዋዥቅ ከርሞ ቀቢጸ ተስፋን ጎሉን ያስታተው ከመሆኑም በላይ አንጃ ሲሆን ውሎ ሳያድር ወደ 3 ቡድን እንደተከፋፈለ እርቃኑን ከጥቂቶች ጋር እንደቀረ የሚታወቅ ነው። በአሁኑ ጊዜ የአዲሱ ሹም ሰዎች ወደ ሀገር ከተመለስ ቅጥሩ አቀባበል እናደርግልሃለን ቢሮን ከፍትልሃለን ብለውኛል በሚል ተከታዮቹን ባጉል ተስፋ ያደናገረ እንዳለ የደረሰንበት ነው። ወያኔና አገዛዙ እንዲሁም አሜሪካ ኢሃፓን ለመከፋፈል ለማግለል አባላቱንና ዜጎችን ለማደናገር ላላቸው ፍላጎት መሳሪያ ሆኗል። ይህንንም ሙከራ ደግሞ ከዚህ ቀደም እንዳሽ መደመድ ነው ሁሉ ወድቅ እንደምናደርገው እርግጠኛ ነን። ማንኛውም የኢሃፓ ደጋፊና አባል እንደማይደናገር እርግጠኛ ከመሆናችንም በላይ አንጃን ታግሎ ማሸነፍ የምናቀውና የተካንበት ትምህርት በመሆኑ ይዚያ አስተፋን እንደው እንጂ በሙሉ አሸናፊነት የምንወጣው ትግል ይሆናል። ገንዘብም ድጋፍም ከኢትዮጵያ ሕዝብ ጣላቶች አንጃው ቢያገኝም መጨረሻው እንደማያምር ከወዲሁ መናገር እንችላለን። በአዲሱ ሹም የሰሜን አሜሪካ ስብሰባዎች ኢሃፓ አልተሳተፈም። ምክንያቱን አስረድተናል። ስማችንን ተጠቅመው የጋበዙትና ያቀለሉት ማፈሪያ ግለሰብና ገለባ ቡድንም ማንንም አይወክሉም የራሳቸውን ከሃዲነት አጋለጡ እንጂ። ኢሃፓ ከማንም ጨቋኝ ወይ ኢዲሞክራሲያዊ ኃይል ጫማ ስር ወድቆ የማያውቅና መቼም የማያጎነብስ በመሆኑም ማንም ሊደናገር አይችልም። ሸ ሊሉን ለቃጡት ቀላሎችም አዎ ያለ ጥርጥር እናቸንፋለን እንላቸዋለን። አገር ወዳዶች እነዚህን ዘመናዊ ጃርቶች አንጃዎች የሚገባቸውን ምላሽ እንደሚሰጧቸው ደግሞ ጥርጥር የለንም። እናቸንፋለን። ጸረ ወያኔ ትግላችን ይፋፋም። ከሃዲና አንጃ ይውደም። ማጠቃለያ፣ መብረቅ ብቻ ዝናብ ላይ መጣ። በተከታታይ በቀረብናቸው ጽሑፎች ድርጅታችን ያለውን ግምገማ ለማቅረብ ሞክረናል። ከጫጫታና ግርግሩ ባሻገር ምን ሊመጣ እንደሚችልም ለመጠቆም ሞክረናል። አዲሱ ሹምና ጓደኞቹ ጸረ ኢትዮጵያ ግለሰቦችን በመሰብሰብና በማስተናገድ ቁስላችን ላይ ጨው እንዳይነሰንሱ አሳስበን አድማጭ አጥተናል። ሰው በላውን መንግስቱን ግብዣ ስንቱን አፍለቅሷል። አማራና ክርስቲያንን ማረድ የሚለውን ዘረኛ ለክብር እንግዳ የሚሰጥ አቀባበል አድርገውለታል። የግንጠላ ባንዲራውን አውለብልቦ የጥላቻ ሐውልት መሰረትንም አስቀምጧል። የይፋ ጸረ አማራ ጸረ ኢትዮጵያ ድርጊት ወደ አንድ ብሔር ያዘነበለ ሂደት ሹመት ሌላውንም ማሳሰብ አልቀረም። አዲሶቹ ሹሞች የሚቀድምና የሚከተለው ጉዳይ ምን እንደሆነ እንደጠፋቸው ግልጽ ነው። በግምታቸው ወያኔ ያለቀለት ይመስላቸዋል። አሸንፈናቸዋል የሚል ድምዳሜ ላይ ደርሰዋል። ይህ መዘዘ ብዙ አቋም አገራችንን ለተፋፋት ይዳርግ መቻሉ ደግሞ ለማንም ግልጽ ቢሆንም ለሹሞቹ ግን የገባቸው አይመስልም። ጅብያነክስ ሜዳስ ያገኘነው ተብሏል። ግን ይህን የሰሙ አይመስሉም። በጫጫታውና ተክለሰውነት መሳከርም ሰፍኗል። ለሀገራችን ከባድና ውስብስብ ወያኔ የፈጠራቸው ችግሮች መፍትሄ መፈለግ ያለበት በጋራ ነው። አንድ ግለሰብ የሚፈታው ችግር የለንም። ያውም ከወያኔ ጉያ የወጣ ቀጥቶ ለአመታትም የታከለ ድርጅትና ተመክሮ ያካበተ እንበል ኢሃፓ ብቻውን የሚሰራው ሊሆን አይችልም። የጋራ ጥረትና በዚያውም ከግጭት የሚያርቅ ስምምነትን እውን ለማድረግ የሽግግር ሂደት ሁሉን ያቀፈና ያሳተፈ የተባለን ህዝባዊ ጥያቄ አዲሱ ሹም ውድቅ አድርጎ አገራችንን የጎዳውንና በጠላትነት የቆየውን ኢህአዴግን አጠናክሬ ያስቀጥላለሁ፣ በሱም ስር ምርጫ አካሂጄ የኔ ኃላፊነት ይረጋገጣል ይቀጥላል ማለቱ ለለውጥና ህዝባዊ ጥራት ያለንን የአመታት ፍላጎት የከፈልነውን መስዋዕትነት ሁሉ ውድቅ የሚያደርግ ሆኗል። በዚህ ቅልበሳ የሚያጅቡትንም በሽግግር መንግስት ምስረታው ጥያቄ ላይ እንዲያተኩሩ ማሳሰባችን ቀጥሏል። በተያዘው አካሄድ የሚመጣው ለውጥ ሳይሆን በህዝብ ትግል ለቆሰለው ወያኔ ጊዜ መስጠት ነው። ያደባው ወያኔ ጥቃት ሊያደርስ ሲነሳ መከላከያ አቅም ዝግጅትም አይኖርም ማለት ነው። ህዝብን ያላቀፈ ትግል ሆነ የለውጥ ሂደት መጨረሻው የሚያምር እንደማይሆን ደግሞ የታወቀ ነው። ለህዝብ እናውቀልሃለን ባዮች ሁሉ ነገሮችን ማጥራት ሳይሆን ማንደፍረስ እንደሚሆን ሚናቸው ሳይታለም የተፈታ ነው። ስለዚህም ዋናው ጉዳይ ተድበስብሶ ማለትም ወያኔ ኢህአዴግን ማስወገድ፣ በጥገና መፍትሄ መሻት ወይም የአንድ ብሔር የበላይነትን በሌላ የበላይነት ለመተካት መጣር ለሀገራችን መፍትሄ የሚሆን አይደለም። ሁሉም የፖለቲካ እስረኞች ይፈቱ፣ ጸረ ህዝብ አዋጆች በአስቸኳይ ይሻሩ፣ ለወያኔዎች ምህረት ለመስጠት ቸኩሎ አዋጅ አወጣ ለምንስ እነዚህን ጸረ ህዝብ አዋጆች ማስወገድ ሲሉ ትዳተኛ ሆነ? የሽግግር ሂደት ይጀመር። ሁሉም አገር ወዳድ ኃይሎች ተሰብስበው የሚወያዩበትና መፍትሄ የሚተልሙበት ማለታችን ነው። ያመቹኛል ይመቹኛል በሚል ውዳቂ ግለሰቦችና ቡድኖችን ለመሰብሰብ መጣሩም ምንም ጥቅም የለውም። ህዝባዊ ስርዓት አልን እንጂ የግለሰብ ወይም የብሔር የበላይነትን እናፈራርቅ አላልንም። መብትና ወሳኝነትን ለህዝብ ይሰጣልን እንጂ ግለሰብ ይግዛን የሚል አቋም መቼም አልያዝንም። መሰረታዊ የህዝብ ጥያቄዎችን ለመመለስ ቀና ጥረት ካለ ይህን የምናገዝ እንጂ የምንቃወም አይደለንም። ለማንም ጮሌ ግለሰብ ሆነ ኃይል ግን ሰብእናችንንና መብታችንን አሳልፈን እንደማንሰጥ በመራራ ትግላችን ያረጋገጥነው ነው። በኢትዮጵያ ሰላምና ዴሞክራሲ የሚሰፍነው በህዝባዊ መንግስት ምስረታ ብቻ ነው። ወያኔና ገሳንግሶቹ ሲወገዱ ብቻ ነው። ፍቅር እርቅ የማወናበጃ ቃላት የማይሆኑት ህዝባዊ መንግስት እውን የሚሆንበት ሂደት በስራ ስናውል ብቻ ነው። በጥገናና ያለፈውን በአዲስ ጭንብል በማስቀጠል የሚገኝ መፍትሄ የለም። መብረቅ ብቻ ዝናብ ላይ ጥር ያልነውም ለዚሁ ነው። ያለንን አቋም የማስተማት የማስተጋባት መብታችንንም ማንም ሊገታው እንደማይችል ሹሞቹም የሚረዱ ጥሩ ይመስለናል ያልነውም ለዚህ ነው። በመጪው የመስከረም የኢህአዴግ ጉባኤ የሹሙን ክንፍ ካልቆረጡት በማያዳግም መንገድ የበላይነታቸውን የሚያስጠብቅ የቁርጥ እርምጃ ለመውሰድ በመዘጋጀት ላይ ናቸው። ይህን ሀቅ መረዳት ያቃተው ሹም በሽርሽርና በጭብጨባ ተውጦ ወያኔን ያቸነፈ መስሎት ተዘናግቷል። አልፎም ኢህአዴግን አጠናክሮ ማስቀጠልና ምርጫ በሚሉት ቧልት ተጠምዶ የህዝብን ፍላጎት ተጻሮ ይገኛል። ኢህአዴግ ማለት ዛሬ በጅጅጋ በድሬዳዋ የምናየውን ሁኔታ ማስቀጠል ማለት ነው። ክልል ተባለ አንቀጽ 39 የወያኔ ኢህአዴግ ስርዓት ለኖርነው የመከራና የሀገራዊ ውርደት ጊዜ ሁሉ ሙሉ በሙሉ ተጠያቂ ነው። ፋሽስቱን መንግስቱን ለመመለስ የሚጣደፈው ሹም ሁሉንም የወያኔ እስረኞች ሊፈታ ሲሮጥ አልታየም። በኃይለ ማርያም ጊዜ የተጀመረውን የራሱ ቢያስመስልም ይህን የለውጥ ሁኔታ ማለትም የወያኔን መዳከም ያመጣው የህዝብ ትግል እንጂ አሁን እንደሚጎነጎነው በሹሙና ለማ ውስጣዊ ጥረትና እንቅስቃሴ አለመሆኑን እናውቃለን። ወያኔን አዳክሞ ያሽመደመደው የህዝብ አመጽ እንጂ ሌላ ማንም ምንም አይደለም። በቋራጭ የህዝብን ትግል ማስቆምና በፍልጣን መስተየም የኢትዮጵያ አምባገነኖች ልምድ ሆኖ አስቸግሯል። ይህና ዙሪት ለመግታት ሁሉን አስተታፊ የሽግግር ሂደት ይጀመር ሲባል አዲሱ ሹምና ጓደኞቹ ግን በተናጠል ቡድኖችን በመቅረብና የሽግግር ሂደት ጭራሹን በመቃድ ሌላ አምባገነንነትን አስቀጣይ ጎዳና መርጠው ይገኛሉ። ወሎንም ድርጅቶች ጋብዘናል የሚሉት በተጨባጭ ሐሰት ከመሆኑ ባሻገር ተቆራጣቸው በኦሮሞ ብሔረተኛ ቡድኖች ላይ መሆኑን በወኪሎቻቸው የቅርብ የሥራ ጉዞ ሆነ ግን ለማባበል ልናውቀው ችለናል። ለወንጀለኞች ለንቾና ለየመን ተወላጁ የተፈጠረው ቦታና ተቆራጥ አነጋጋሪ ነው። ይህ ዝንባሌና አካሄድ ከቶም እንደማያዋጣ ደግሞ ደጋግመን አቀረባናል። እስካሁን ግን የሚሰማና የሚታረም ሹም ለማየት አልቻልንም። በቻይናና አሜሪካ ፉክክር ውስጥ ገብቶ መዳከም ለሀገራችን የሚጠቅም አለመሆኑ ሲታወቅ ሹሙ ዘው ብሎበታል። የህዝብ የኑሮ ሁኔታ እንዲሻሻል፣ የኑሮ ውድነት እንዲቀንስ፣ የችግርን ሁኔታ እንዲቀረፍ ትኩረት ይሰጠው፣ የጋራ ጥረትና ርብርቦች እናድርግ ሲባል ለዚህም መሰረታዊ ጥያቄ ምላሽ ለመስጠት ምንም ሙከራ አይታየም። የህዝብ ንብረት ለግል ባለሀብቶች ለመሸጥ ሩጫው ተቀመታው ለወያኔ ለሻቢያና ለባዳን ሲሆን በዚህ ጉዳይ ላይ አማካሪ ተብለው የተመደቡት ግለሰቦች ባንድ በኩል ምንም በመስክ ዕውቀት የሌላቸው ሲሆኑ በሌላ በኩል ደግሞ ፖለቲካዊ ሹመት እንጂ ምንም ፋይዳ እንደማይኖረው ከወዲሁ መገመት ይቻላል። አዲሱ ሹም በሙስና የተጨማለቁ ወያኔዎችን መልሶ በዝርፊያ ቦታ ሲሾም ኢፍትሃዊ እርምጃዎችን ለምሳሌ በአማራው መፈናቀል፣ በከተማ ቦታዎች ዝርፊያ ወዘተ ላይ ተጨባጭና አስተማማኝ የተቃውሞ እርምጃ ማየት አልቻልንም። የሁለት የሶስት ሰው ቡድኖችን መሰብሰቡ በሀገር መቀለድ ነው ይላል። ይህን ስራው አድርጎ የተነሳው ሹም በህዝብ ላይ በመቀለድ የራሱን የምርጫ አሸናፊነት እያዘጋጀ ለመሆኑ ደግሞ በግልጽ እያየን ነው። ውሃ ቢወቅቱት እንቦጭ ስለሆነብን በጉዳዩ ላይ ገንቢ አስተያየቶችን ሰጥተናል። ሹሙ የሚያስተናግደው ኢህአፓን ሳይሆን የተጨራመተና የወደቀ አንጃውን በመሆኑ ምንም ሌላ ቢለፍፉ ወያኔዎች የኢህአፓን ህጋዊ ተሳትፎ ይፈራሉና ተመለሱ ገለመሌ ለሚሉን በዚህ ሁኔታ ወያኔ ባልተወገደበት ባልተጠራንበት እኛን ለማግለል እዝ ተሰጥቶ ሹሙም በስራ ሊያውል ሲጥር ያያል። የ1993ን ስህተት ደግመን ራሳችንን ለእስርና ለእርድ የምናቀርብ አይሆንም። መስዋዕትነትን የምንከፍለው ለህዝባዊ ትግል እንጂ ለስልጣን ፍርፋሪ ባለመሆኑ በታቀደው የህዝብን ትግል ውጤት ነጣቂ ሂደት ተሳትፎ ሊኖረን መጠበቅ የለበትም። በአዲሱ ሹም ዙሪያ የቆዩ የኢትዮጵያ ጠላቶች ተጎድኩለዋል። የደርግ ርዝራዦችም ቋምጠው ተሰልፈው ቀደም እንዳሉት የሽግግር መንግስት አያስፈልግም በሚል አዲሱን ሹም አጅበው አንድ በለና ሊሉ ተዘጋጅተዋል። በአዲሱ ሹም ዙሪያ የፖለቲካ ሰዎች ሲርመሰመሱና እሱን ሲቧርቅ ስንታዘብ መጨረሻቸው ከቶም የማያምር መሆኑን ብንናገር ነቢይ አያሰኘንም። ወያኔን ከማወቅ አንጻር ሹሞቹ አለን ከሚሉት ግንዛቤ ያለን እውቀት ቢበዛ እንጂ የሚያንስ አይደለም። ተመክሮንም ማረሳንም ወዳጅ ጠላትንም እናውቃለን። በአጉል እርቅና ፍቅር አንወዘወዝም። ወንጀለኞች ለፍርድ ይቅረቡ፣ ንስሐ በገሃድ ይግቡ አሁንም ጥያቄያችን ነው። ትላንት የበደሉን ያደሙንና አገር ያሳጡን ጉዶች ምንም አጠፋን ሳይሉ ለስልጣን ማብቃቱ ራሱ ወንጀል ነው ባይም ነን። እናጠቃለን፣ የህዝብ ድል ተነጥቋል። የህዝብ ለለውጥ ጥያቄ ምላሽ ተነፍጓል። ኢህአዴግ ሊቀጥልብን ማለትም የ28 ዓመቱን ግፍ ሊቀጥልብን ተዘጋጅቷል። ይህ እንዳይሆን እንታገላለን። ህዝብም ትግሉን ያፋፍም ዘንድ እንጠራለን። ጸረ ወያኔው ትግል ይፋፋም። የሽግግር መንግስት ሂደት መጀመሩ ወሳኝ ነው።